ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ሀብታሙ ዝዩም አብሬያችሁ አመሻለሁ። ኢትዮጵያውያን ሰዓሊያን የዓለምን አይንና ቀልብ የመስረቅ ኃይል ያላቸው ስራዎቻቸው በቅጡ ለገበያ መቅረብ ባለመቻላቸው ከስራዎቻቸው ሳያተርፉ ቆይተዋል። በአንጻሩ የዓለምን የስዕል ገበያ ቀልጠፍ ብለው በተቀላቀሉ ሀገራት የሚኖሩ ሰዓሊያን በስራቸው ከመደጎም አልፈው በመላለም አድናቂዎቻቸውንና ተከታዮቻቸውን እያበዙ ይገኛሉ። ከአምስት ዓመታት በፊት በሁለት ትውልደ ኢትዮጵያውያን የተቋቋመው አዲስ ፋይን አርት የተባለ ተቋም ይህን ሁኔታ ለመቀየር እየጣረ ይገኛል። በዓለም የኪነጥበብ መዳረሻ ስፍራዎች የኢትዮጵያውያን ሰዓሊ የኢትዮጵያን ስራዎች ያስጎበኛል፣ ለገበያ ያቀርባል፣ ያስተዋውቃል። ለመሆኑ የኢትዮጵያን ሰዓሊያን ስራ በዓለም ገበያ ውስጥ ያለው ዋጋ ስንት ነው? ዛሬ ምሽት ከአዲስ ፋይን አርት መስራቾች መካከል አንዱ ከሆነው አቶ መሳይ ኃይለ ልዑል ጋር ከምንወያይባቸው ጉዳዮች መካከል አንዱ ነው። ዓለም አቀፍ ኪናዊ ወሬዎችና ሙዚቃዎችም ተካተዋል። አቶ መሳይ አስቀድሞ ስለ ተቋሙ ጅማሬ በጥቂቱ እንዲያጫውተን ይሁን።
እኔና የስራ ባልደረባዬ ስሟ ራኬብ ስሌ ትባላለች። 8 ዓመት በፊት ነው የተገናኘ ነው። እኔ እንኳን እዚህ ሙያ ውስጥ ወደ 20 ዓመት በላይ ነበርኩበት። አሜሪካን ሀገር ኖር ነበር፣ ጋለሪም ነበር የሎስ አንጀለስ። እና ያው ሁኔታዎችም ለጊዜው በጣም የተመቻቹም ስላልነበሩም ስለ አፍሪካን አርትን ብዙም እንትን ስላልነበረ እይታውን ትክክል ስላልነበረ እኔም እዛም ከፍቼም ዘግቼም አንዳንድ ነገር እያደረግኩኝ ሳለ ከእሷ ጋር ዛሬ 8 ዓመት ተገናኘን። ባጭሩ ለመንገር ያው እሷ ከእንግሊዝ ሀገር መጣች አሜሪካን ሀገር። በጣም በጣም ደፋር ነች፣ አምቢሽስ ነች። ይህንን ለማሳደግም ፍላጎት እንዳላት በኋላ ነው እኔ እንኳን የተረዳሁት። በቃ አብረን ብንሰራ ይሻላል፣ እኔ እንዳንተ እዚህ ውስጥ ገብቶ ብዙ የሰራ ሰው ስለማላቅ በቃ ወደፊት አብረን እንስራ ተባባል። እኔም እውነት ለመናገር ለጊዜው ብዙም እንትን አላልኩበትም ነበር። ብቻ በአጭር ጊዜ ውስጥ እንግሊዝ ሀገር ተመለሰች። ትልቅ ቦታ ልንጠቀምበት የምንችል አገኘች እና በቃ ይሄንን ቶሎ ካሁኑ እዚህ መስራት አለብን ከንሳልት እያደረግን ብለን በዛ ተብሎ ተጀመረ እና በ2 ዓመት አጭር ጊዜ ውስጥ ሁኔታውን ስናየው ዓለም ላይ በተለይ የአርት ገበያው ላይ በጣም አሁን ከአፍሪካ የአርቲስቶች የሚቀርቡት ስራዎች በጣም ተቀባይነት እያገኘ አድናቆት እየመጣ ውጭም ደግሞ ከአፍሪካ አሜሪካን ሀገርም ዩሮፕም ሄደው የሚኖሩት አርቲስቶችም በጣም በጣም ስራቸው በቃ ተፈላጊነት ማግኘቱን ተረዳን። በእኛ በኩልስ በኢትዮጵያኖች በኩል ምንድን ነው ያለው ሁኔታው ብለን እዚህም ያለውን ሁኔታ እኔም በጣም አውቀዋለሁ፣ ከአርቲስቶች ጋር ከ20 ዓመት በላይ ግንኙነት አለኝ። ገመገምንና ስናየው ትልቁ ችግሩ በዚህ በኢትዮጵያን አርቲስቶች በኩል የሚያጋጥማቸው የነበረው ከኢትዮጵያ ውጭ ወጥተው መሳተፍ የነበራቸው እድል በጣም በጣም ጠባብ ነበር። ያንን እዚህ በጋለሪ የሚሰራ ብዙም አልነበረም፣ እውነትም ለመናገርም አልነበረምም፣ ደፍሬም አልነበረምም ብል እዚህም ያሉት ጓደኞቼ እንደማይቀየሙም ተስፋ አለኝ። እና ይህንን ችግሩን እንዴት አድርገን ነው የምንፈታው? አይ አሁን ዓለም ማርኬት ውስጥ ገብተን ካልተሳተፉ የእኛ አርቲስቶች እንደገና ደግሞ ከኢንስቲቱሽኖች ጋር ያለው ግንኙነት ከሌሎች ጋለሪዎች ጋር ያለው ግንኙነት ካልዳበረ በቃ እዚሁ ነው እዚሁ አዲስ አበባ እዚሁ ኢትዮጵያ ውስጥ ብቻ ነው ብንፍጨረጨረው እና ይሄ ሊሆን አይችልም። መጀመሪያ አዲስ አበባ ጋለሪ እንክፈት። ለምን አዲስ አበባ? አይ እዚህ መሬት ላይ ያለውን ችግር ተረድተን እዚሁ ሆነን ከሰራን ውጪ ስንወጣ ሰውም ያከብረናል። እኔ እነዚህማ ከዛው ነው የወጡት፣ ታሪኩን ያውቁታል፣ ሂስትሪውን ያውቁታል፣ ያለውን ሁኔታ በደንብ ተገንዝበው የሚሰሩ ናቸው ስለሚሉ በቃ እኛ መጀመሪያ አዲስ አበባ አቋቋምን። በዛው 6 ወር ውስጥ እንግሊዝ ሀገር አቋቋምን እና ይሄንን መስመር ለኢትዮጵያን አርቲስቶች ዓለም ገበያ ውስጥ ዓለም ያሉት ኢንስቲትዩሽኖች ጋር ያለውን ሪሌሽንሺፕ ለማዳበር በዚህ በእኛ ጋለሪ በለንደንም በአዲስ አበባ ማድርገን እናሳትፍ ብለን ነው የዛሬ 5 ዓመት ትንሽ ወር አልፏል ጃንዋሪ 9 2016 በፈረንጆች ተመሰረተ።
እንግዲህ አቶ ማሳይ ዲስቫይን አርት የስነ ጥበብ ስራዎች ማሳያ አውታር ወይም ተቋም ነው። በምን መልኩ የኢትዮጵያን ስራ በአለም ለሚገኙ የስዕል ወዳጆች ያስተዋውቀ ነው? በአለም የኪነ ጥበብ ወዳጆች አይንስ የኢትዮጵያን ስራዎች ተቀባይነት ምን ያክል ነው?
እኛ እንግዲህ ገባ ገና ዳዴ ነው ምንለው ስንጀምር የነበረውና ለመሳተፍ you know ያሰብነው ደረጃ ለመድረስ መጀመሪያ ማረግ የነበረብን ትልቅ የአርት ፌሮች አሉ አለም ላይ። ለንደን አለ፣ ኒውዮርክ አለ። አሁን ኒውዮርኩ አርመሪ ይባላል። ለንደን አለ 154 ይባላል። የአፍሪካን በተለይ ወደ አፍሪካ ላይ ፎከስ የሚያደርግ ኬፕ ታውን አለ፣ ሌጎስ አለ፣ ዱባይ አለ። እነዚህ ሁሉ ከተማዎች በቃ በከፈትን እንደውም ኒውዮርክ የመጣ ነው ተጋብዘን በስድስተኛው ሳምንት በከፈትን ነው አርመሪ መሳተፍ የቻልነውና እነዚህ ቦታዎች እነዚህ ትልልቅ ገበያዎች በምንሳተፍበት ጊዜ እዛ ነው ብዙ ሰው የሚመጣው። እዛ ነው ነው ዲስካቨር የምትደረገው። ኮሌክተሮቹ ይመጣሉ፣ ጸሐፊው ይመጣል፣ ኩሬተሮች ይመጣሉ። በቃ ትልቅ ገበያዎች ናቸው። አንዳንዶቹ 67 ሺህ ሰው ነው የሚመጣው በአምስት ስድስት ቀን ውስጥ። አንዳንዶቹ 20 30 ሺህ ሰው ነው የሚመጣው። እና ለመጀመሪያ ጊዜ የኢትዮጵያን አርቲስቶች ስራ ይዞ አንድ ጋለሪ አሁን እዛ በሚገባበት ጊዜ ገባ የሚገኘው የመታወቂያ መድረኩ በጣም ባጭር ጊዜ ውስጥ ስላንተ እንድትታወቅ እንደማላችሁ። ለምን እኛ ገባ አንታወቅም ይመስለናል እዚህ ሀገራችን ውስጥ አርቲስቶቹን በቃ የተከበሩ ናቸው አናቆት አላቸው። ግን በአለም ደረጃ በምትሳተፍበት ጊዜ እውነቴን ነው እኛ ብቅ ባልንበት ጊዜ ከኢትዮጵያ ከአዲስ አበባ ነበረ ጥያቄው። ለምን ይህን ሰጥቶ ስላልነበረ በእንደዚህ በትልልቅ አይነት ገበያዎች የሚሳተፍ እና ያ ለእድገታችን በቃ አፋጠነልን። አርቲስቶቻችንም ቶሎ ተቀባይነት አገኙ። በዛ የተነሳ አሁን ያኔ የነበርንበትና ዛሬ ያለንበት ደረጃ በጣም 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 ይለያል።
ቀደም ብለህም አንተ ጠቅሰኸዋል፣ በዚህ በዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኑርሃል። የምዕራቡ ዓለም ለኪነ ጥበብ ያለውን አክብሮትና ጉጉት የተመለከትክም ያጤንክም ይመስለኛል። ሙሉ ሰዓትህን ለዚህ ሥራ ሰጥተህ ወደ ኢትዮጵያ ባቀናህበት ወቅት ፍርሃት አልተሰማህም ወይ? በተነጻጻሪነት የሚቀርብ ምን አይነት መልካምና ምን አይነት ፈታኝ ነገሮች ውስጥ ገጠሙ?
እኔ እውነት ለመናገር 40 ዓመት ነው የተቀመጥኩት አሜሪካን ሀገር። ምንም አስከፍቶኝ አይደለም ወደ ኢትዮጵያ የተመለስኩት። ነገር ግን ከአርባ ዓመት በኋላ እድሜም እየጨመረ ነው የመጣው። እኔም ሀገሬ አንድ ቀን ገብቼ እኖራለሁ ብዬ ነው ከሀገር የወጣሁት እና ይሄ ድል ሲመጣ እኔ ወደኋላም አላልኩም። እሷ እንኳን ባልደረባዬ እንግሊዝ ሀገር ነው ቤተሰቡ ሁሉ ያለው። እኔ እንኳን ተነስቼ እዚህ ለመምጣት ለእኔ ቀላል ነበረ። ግን የግድ አንዳችን መምጣት ስለነበረብን እኔ ነኝ ቮለንቲር የተደረኩት እና በሱ ደስተኛ ነኝ። እንደገና ደግሞ ገባኝ ኢትዮጵያ ሁልጊዜ መላለስ ነበር። ኢትዮጵያ አዲስ አበባ ብቻ ነበረ ምን የመጥቼ ጊዜ ማጠፋ፣ መላው ኢትዮጵያን እዞር ነበረ። ገባ የማልሄድበት ጋራ የማልገባበት ገደል የማላየው ገዳም ስመጣ በየአመቱ አንዳንዴ ሁለቴ መጥቼ ስለምዞር፣ በዛ ላይም ደግሞ የነበረችኝንም አንዳንድ ትርፍ ጊዜም ደግሞ እዚሁ አርቱ ላይ ከአርቲስቶቹ ጋር ብዙ ጊዜ ስለማጠፋ እዚህ መምጣቱ ለእኔ ችግር አልነበረም። ግን ያው እንደምታውቀው የታዳጊ ሀገር ነው። አንድ ነገር እዚህ አቋቁሜ ደግሞ እሰራለሁ በምትልበት ጊዜ ኢትዮጵያ ደግሞ ብዙ ብዙ ፈተናዎች አሉ። ገባ እና አንዳንዱ ነገር ያስቀኛል። ገባ እውነት እኛ ፋብሪካ አይደለንም። ገባ እንደ ፋብሪካ ለምን እንቆጠራለን? አንዳንድ ማሟላት ያለብን መስፈርቶች አሉ፣ ህግጋቶች አሉ። እነሱን ሁሉ ገባህ ለማሟላት መጀመሪያ ላይ እኔ ሳቄ ይመጣ ነበር። እውነቴ ነው ብል መጀመሪያ፣ በኋላም ደግሞ ያሳዝንኛል። ገባ ለምን እኛ አሁን ገባህ ሌላ ምንም አጀንዳ ይዘን አይደለም የመጣ ነው። ይህንን ነገር አምነንበት ውጭ አውጥተን እናሳትፈው። ለምንድን ነው የኢትዮጵያ ሯጮች ብቻ ውጭ ወጥተው እንደዚህ ያለ ትልቅ ነገር ክብር አግኝተው ሀገራቸውን አስታውቀው ራሳቸውን ጠቅመው ከዛም አልፈው ደግሞ ገባ ብዙ ብዙ ኢትዮጵያኖች ስራ ላይ ያሳትፋሉ እና ለምንድን ነው እሱ ብቻ የሚሆነው? ሌላም ሌላ ነገር መሆን ይችላል እና ሰዓሊዎችም የኢትዮጵያ ሰዓሊዎች ያንን እድል ማግኘት ይገባቸዋል። ለምን ስራቸው በጣም 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 የሚደነቅ አርቲስት ያላት ሀገር ነች። ያው እኛም እዚህ ብዙም እዛ ላይ ስለማናተኩር ነው እንጂ በቃ ችሎታ እያለ ግን እዚህ የነበረው መሬቱ ላይ የነበረው ነባራዊ ሁኔታው ትንሽ ከባድ ነበር። ገባ በተለይ የታክስ ሽዋል 110 ሚሊዮን ህዝብ የሚኖርበት ሀገር አንድ አርቲስት ዛሬ ቀለም ካንቫስ ካንዲ አርት ሰፕላይ ስቶር ገብቼ ገዝቼ ሙያዬን አዳብር ይችላልው የሚልበት ሀገር አይደለም። እንደዛ አይነት እንኳን ቦታ አንድ ሱቅ እንኳን የለም። ይሄ በደንብ የተቋቋመ ሱቅ ገባ እንደዚህ ያስፈልጋቸውን ቁሳቁስ እንኳን የሚገዙበት ሰው እኛ በጣም ከታች ነው የምንጀምረው እና በዚህ ላይ ደግሞ አንዳንድ ደግሞ በመንግስት በኩል አለማወቅም ይሆናል ገባ ያሉት ህጎች የታክሱ ደግሞ በተለይ የታክሱ በጣም ዲስካሬጅ ያደርጋል እና ግን እንደዛም ሆኖ ግን ይኸው እየተጋፋል እንግዲህ እዚህ ደርሰናል።
በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው ከአሜሪካ ድምፅ። የኢትዮጵያን ስዕል ስራዎችንና የዓለም ገበያን በተመለከተ ከአቶ መሳይ ኃይለ ልዑል ጋር የጀመርነውን ቆይታ እንመለስበታለን። አቶ መሳይ አዲስ ፋይን አርት የተሰኘ የሥነ ጥበብ ስራዎች ማሳያና መገበያያ ተቋም መስራቾች መካከል አንዱ ነው። አጫጭር ኪነ ጥበባዊ ዜናዎችን አሰምተናችሁ እንመለሳለን። ኮሮና ቫይረስ ያቀዘቀዘው የዩናይትድ ስቴትስ የፊልም ኢንዱስትሪ እየተነቃቀ ይመስላል። የዚህ ማሳያ ተደርጎ የተቆጠረው ደግሞ በቅርቡ የተለቀቀው ጋድዚላ ቨርሰስ ኮንግ ፊልም ያስመዘገበው ገቢ ነው። ጋድዚላ እና ኮንግ የተባሉ ግዙፍ ፍጥረታትን ፍልሚያና ግጭት ማጠንጠኛ ያደረገው ፊልሙ በተለቀቀ በአምስት ቀናት ውስጥ 48.5 ሚሊዮን ዶላር አስገብቷል። ወረርሽኙ ከተከሰተ ወዲህ ከአንድ ፊልም የተገኘ የገቢ ክብረ ወሰን እንደሆነም ቫራይቲን ጠቅሶ ሮይተርስ ዘግቧል። በመድረክ ስሙ BMX የሚታወቀው ኤርል ሲመንስ በ50 ዓመቱ ትናንት ከዚህ ዓለም በሞት ተለይቷል። የሶስት ጊዜ የግራሚ ሽልማት እጩ ሆነውና የራፕ ስልት አቀንቃኙ BMX ለሞት የተዳረገው በድንገተኛ የልብ ህመም ምክንያት እንደሆነ ተነግሯል። ከሙዚቃ ስራዎቹ በተጨማሪ በ40 የፊልምና የቴሌቪዥን ስራዎች ውስጥ ተሳታፊ የነበረው X በተለይ በጎርጎሳውያኑ ዘመን 1998 ዓመተ ምህረት ላይ በለቀቀው It's Dark and Hell is Hot አልበም የአሜሪካ ሙዚቃ ሰንጠረዥ 5 ደረጃዎችን በተከታታይ በሙዚቃዎቹ ተቆጣጥሮ ነበር። ከሱስ ጋር በተገናኘ ህይወቱ ሲናጥ የከረመው X የ15 ልጆች አባት ነበር። ኢትዮጵያውያን አንጋፋ የኪነ ጥበብ ሰዎችን የማመስገን መርሃ ግብር ከሰሞኑ ተካሂዷል። የሀገሪቱ ጠቅላይ ሚኒስትር አብይ አህመድ በተለያዩ ዘርፎች የኪነ ጥበብ ስራዎችን ላበረከቱ ወደ 50 የሚጠጉ የኪነ ጥበብ ሰዎች የክብር ሜዳይ ሸልመዋል። ተሸላሚዎቹ የተመረጡበት መስፈርት በስነ ስርዓቱ ላይ ተገልጿል። የተወሰነውን እንስማ።
በቀጥታም ሆነ በተዘዋዋሪ ለተሰማሩበት ሙያ እድገት የሰሩ ለማህበረሰብ ህይወት መሻሻል፣ ለሰላም፣ ለጠንካራ ማህበራዊ ትስስር፣ ለፍቅር ማህበረሰባዊ እሴት መዳበር፣ ለሀገር ሉዓላዊነትና ተያያዥ ለሆኑ ሀገራዊ ጉዳዮች ያበረከቱት ጉልህ አስተዋጽኦ ታሳቢ ተደርጓል። የተሸላሚዎቹ ድሜ 60ና 60 አካባቢ እንዲያውም ከዛ በላይ እንዲሆን ወይም መሆኑን ታሳቢ አድርገናል።
ለሽልማቱ ከበቁት መካከል የተወሰኑትን ለመጥቀስ ያክል አብራር አብዱ፣ ፋንቱ ማንዶይ፣ ደበበ እሸቱ፣ አበበ ቀጸላ፣ አበጋዝ ክብሩ፣ ወርቅ ሽዮታ፣ ሙላቱ አስታጥቂ፣ ነዋይ ደበበ፣ ሙሉ ዓለም ታደሰ፣ አለምጻይ ወዳጁን መጥቀስ ይቻላል። ወደ ጀመርነው ቆይታችን ከመመለሳችን በፊት በእለቱ ለሽልማት ከበቁት መካከል አንድ የሆነውን አለማየሁ እሸቴን ሞቅ ደመቅ ያለ ዜማ እንስማ። ምሽቱ ደመቀ ይለናል።
I'm not the one who's running out of time.
መልሰናል ጋቢና መዝናኛ ከአሜሪካ ድምጽ። የዛሬ እንግዳችን አቶ መሳይ ኃይለልዑል ነው። አቶ መሳይ በአለም ዙሪያ የኢትዮጵያን ሰዓሊያን ስራ በማስተዋወቅ ላይ የሚገኘው አዲስ ፋይን አርት መስራቾች መካከል አንዱ ነው። አቶ መሳይ በግልህ የኢትዮጵያ የስነ ጥበብ ታሪክንም እንደምታጠና ሐሳብህንም በተለያዩ አጋጣሚዎች እንዳጋራ አንብቤያለሁ። ከኢትዮጵያን ሰዓሊያን ስራዎች ላንተ የትኛው ልዩ ቦታ አለው? አግኝቼ ስለ ስራዎቹ በጠየቅኩት የምትለውስ ሰዓሊ የትኛው ነው?
አምለ ያው መቼም እንግዲህ አትፈርድብኝም ትንሽ ባዳላ ከኛ ጋር የሚሰሩት አርቲስቶቹን እኛ ራሳችን መርጠን ነው እናሳተፋቸውና ሶ እነዚህን አርቲስቶች ያው አግሎም ብለው እነሱን መውደድ ብቻ ሳይሆን እውነት ለመናገር ጋለሪ ደግሞ አሁን ለምሳሌ በእኛ በኩል ከአንድ አርቲስት ጋር ስራ ከመጀመራችን በፊት ለንደን ያለው ቲም እዚህ ያለነው ቲም እንገናኝና በስልክም ይሁን በዙምም ይሁን ብቻ ተነጋግረን ያንዱን ሰዓሊ ስራ ወይም ያንዷን ሰዓሊ ስራ እናይና እንዴ ቆይ ይሄንን እንዴት አድርገን ነው የምናሳትፈው? የት ነው የምናሳትፈው? የት ነው የምንሸጠው? እነማን ናቸው በእኛ በኩል ሊገዙ የሚችሉ? ይሄ ሁሉ መገምገም አለበት። ገባ? ለምን? ያው ቢዝነስ ነው እውነት እንናገርና ቢዝነስም ስለሆነ አንዳንድ ጊዜም እኛም ከኛም በኩል ድክመት አለ። ምክንያቱም ሁሉንም ማሳተፍ አንችልም። ለምን? ሁሉም አንድ አይነት ስራ አይሰሩም። አንዳንዶቹ ስራዎች ገባ ለኛ ጋር ከኛ የሚገዙት ያሉት የኛ ኮሌክተሮች ላይመቻቸው ገባ ላይመቻቸው ስለሚችል ከኛ አይገዙንም። ስለዚህ እኛ በእኛ አቅም የት ነው መሳተፍ የሚችለው የአርቲስት ወይ የአርቲስት ብለን ነው የምንገበግበው። አሁን ለጠየቀኝ ጥያቄ ከጓደኞቼ ጋር ልታጣላኝ ስለሆነ የኔ መልስ እውነት ለመናገር ትልልቆቹንም በጣም ወዳጅ ናቸው። አንጋፋ የምትላቸው አሁን ታደሰ መስፍን ከኛ ጋር ይሰራል። በጣም ደስ የሚሉ እነዚህ የኢትዮጵያ የምታውቃቸው ገበያዎች የሚመጡትን ሴቶች በቃ ውበት ጨምሮላቸው ቁመት ጨምሮላቸው አሳምሯቸው በቃ ኩራታቸውን ነው ማሳየት የሚፈልገው። እሱን ያደርጋል። ልብሰ ገረታም በጣም ነው እዚህ የታወቀ አርቲስት ነው። ደግሞ ከእነሱም ደግሞ በእድሜ ትንሽ ዝቅ ያሉም ደግሞ እነ አዲስ ገዛሀኝ አሉ፣ እነ ተስፋ ወርጌስ አሉ። ዩሮፕም የሚኖሩ አሜሪካን ሀገርም የሚኖሩ ብዙ ወጣት አርቲስቶች አሁን ከኛ ጋር የሚሰሩ አሉ። አሁን የእነሱ ስራ የኢትዮጵያዊነት መንፈስ ላታይበት ይችላል። ለምን ነው የኑሮ ኤክስፒሪየንሳቸው አሜሪካን ሀገር ስለሆነ እንደዛ አይነት ስራ ከዛ ከላይፋቸው ኤክስፒሪየንስ የሚሰሩ ስራዎች ያሳያሉ፣ ይሰራሉ። እዚህም ኢትዮጵያም ቢሆን አሁን ደግሞ በቃ እንደ በፊቱ አይደለም። ነፃ ሆኖ ነው አርቲስቱ የሚሰራው። ኢንተርኔት አለ፣ ብዙ ሀሳቡን ማዳበር ይችላል፣ ብዙ ነገር ማየት ይችላል። እና የግድ ያው የቤተ ክርስቲያን ወይም ውበት ያላት ሴት ወይም ይሄ ላንድስኬፕ የምንለው አይነት እንደዛ ብቻ አይደለም። ዛሬ ኢትዮጵያን አርቲስቶች የሚሰሩት እውነቴን ነው በጣም የሚገርሙ ይሄ ዘመናዊ የምትለው ኮንቴምፖራሪ ስራዎች የጊዜውን የሚገልጹ ስራዎች ብዙ ስራዎች ይሰራሉ። አንዳንዴም ፖለቲካም የሆነም ነገር የሚሰሩ ይኖራሉ። ግን ያ እንደዛ እንኳን ብዙም ባይኖርም በአጠቃላይ ግን አሁንም እንደገና በርስን ለመመለስ የሰጠሁ ስሞች በአጭሩ ነው እንጂ ወጣቶች አሉ። አሁን እነ ትዝታ፣ እነ ሰሎሜ ብትል፣ እነ ግርማ በርታ ፎቶግራፈሮች፣ እነ ማይክል ጸጋይ፣ እነ ኢየሩሳሌም አሁን ከኛ ጋር የሚሰሩ ብዙ ጎበዞች አሉ። ውጭም እነ ታሪኩ፣ እነ ዳንኤላ፣ እስራኤል አርቲስት አለች። የእኛ አሁን አርቲስቶች ዩሮፕ አሉ፣ እስራኤል ሀገር፣ አሜሪካን ሀገር እና በሰፊው ነው እኛ የገባንበት።
ከባለፈው ዓመት ወዲህ በመላ ዓለም የተፈጠረው የኮሮና ቫይረስ የሰዎችን እንቅስቃሴ ገድበዋል፣ ብዙ የስነ ጥበብ ማሳያዎችም እንዲዘጉ አድርገዋል። የእናንተ ስራ ደግሞ ያው ሰዎች በአካል በስዕል ማሳያ ተገኝተው የስዕሉን መንፈስና ይዘት እየገመገሙ የሚወስኑበት አይነት ነው። ምን አይነት ጫና ፈጠረባችሁ? በምን ሁኔታስ ተቋቁማችሁ ታለፋችሁ?
መጀመሪያ ላይ በጣም ያስደነግጥ ነበር። ለምን እኛ ምን ሸጠው በብዛት በደንብ አስቦ የሚገዛ ሰው ነውና አቅምም ያለው ነው። ያ ሁሉ ሰው ገባ። አሁን በተለይ ዚም አዲስ አበባ ቁጭ ብለን ምን ሸጠው እነዚህ መናገር ከ90% በላይ የነገጆች ውጪ ናቸው። አሁን ለምሳሌ ከአዲስ አበባ ያለው ታገር። ስለዚህ መጀመሪያ ላይ ኮቪድ ሲመጣ ድንጋጤ ውስጥ ነው ያለነው። አራት ወር አየነው የከፈትነውን ጋለሪ ዚም ዘጋን። ለንደንም የነበረውን በቃ ከቤት መስራት ጀመሩ እና ያው እንደ ሁሉም ቢዝነስ ምንድነው ማድረግ ያለብን ብለን ከባደረባይ ጋር በምናስብበት ጊዜ አይ ይሄ ነገር በቃ እንደምንም ብለን መወጣት አለብን። የዛሬ አመት ሴፕቴምበር በቃ የኛን የዲጂታል ምትለውን ፕላትፎርማችንን በሙሉ አፕግሬድ አደረጉ ለንደን ያሉትና ያ ምን አደረገልን ቤቱ ተቀምጦ መገብየት ለሚፈልገው ክላይንት አመቻቸንለት እና እሚገርም ቀስ በቀስ ክላይንት እንግዲህ ያደረግን መጣን። የኛም የመጀመሪያ የነበረም ፍርሃት እየቀነሰ መጣ። ለምን መሸጥ በጀመር እና ባጭሩ ውነት ለመናገር እኛ አልተጎዳንም። እንደውም ያለፈው አመት probably the best year ለአዲስ ፋይናል ለቢዝነሳችን ያለፈው አመት ነበር። እርግጥ ያው ሰው ጋለሪ መምጣት ባይችልም አሁን አዲስ አበባ ካንደም ሁለት ቦታ ፎከስ ነው ያለነው። ፌርም አሁን እኔ ከዱባይ ገና መመለሴ ነው። እንደዚሁ ሰው መጥቶ አይቶ የሚገዛበት ፌር ለዓለም የመጀመሪያ ጊዜ ነበረው። እሱም ሄደን ተሳትፈን እሱም ጥሩ ውጤት ነበረው። እኛ በእኛ በኩል እውነት ለመናገር ያ መጀመሪያ የፈራ ነው ሁሉ ተቀርፎ አሁን ያለንበት ቦታ ጥሩ ነው ብዬ ነው ማለት።
በክብሮ ሰነነት የተያዘ ሽያጭ የሚባለው ምን ያክል ነው? የኢትዮጵያን ሰው
እንዴ በእኛ በኩል ያለውን ከምን የኢትዮጵያን አርቲስቶች ዛሬ የደርሰዋል ለብዬ ይሄን መልስ በመልስ ደስ ይለኛል። የፍርሃት ነገር ሳይሆን አሁን ያሉት የኢትዮጵያን አርቲስቶች ጁሌ መረቱን ሰዓት ቁጥር ከ10,000 20,000 50,000 ከ100,000 ዶላር በላይ ሁሉ የሸጡ አርቲስቶች አሉ። እርግጥ ሁሉም ከኛ ጋር አይደሉም፣ ግን በዚህ ዋጋ አሁን ለዩሮፒያን አርቲስቶች ወይ ለአሜሪካን አርቲስቶች ኢትስ ኖ ቢግ ዲል። አሁን ነው የአፍሪካ አርቲስቶች እንደዚህ አይነት ዋጋ አዳዲስ ዋጋ መስበር የጀመሩት። በተለይ ነው ዌስት አፍሪካ ያሉት እና ሳውዝ አፍሪካን ያሉት ሚሊዮንም በላይ እየሸጡ አሉ። ነጮችን ወይም ደግሞ ከናይጄሪያ ከጋና ያሉ አርቲስቶች በዛ ዋጋ ሁሉ መሸጥ ጀምረዋል። እዚህም አዲስ አበባ ብንሸጥ ትንሽ እንትኑን ዲስቶርት የሚያደርገው ምንድን ነው? እኛ በብዛት የምንሸጠው ውጭ ያሉ ሰዎች አይተው ኦንላይን አይተው ነው ከኛ የሚገዙት እና ስለዚህ የኛ ትንሽ ችግራችን አሁን እዚህ አዲስ አበባ ያለው ምንድን ነው? ዋጋችሁ ተወደደ፣ ለምንድን እናንተ ዋጋ ወደ ላይ የሚወጣ ሁሉ ይሉናል። እኛ ደግሞ መሸጥ አቅቶን አይደለም፣ ገባ? የአንድ አርቲስት ዋጋ በየጊዜው እየጨመረ ተቀባይነት እስካለው ድረስ ዲማንድ እስካለ ድረስ ዋጋው እየጨመረ ነው የሚሄደው እና ያንን ተከትለን ነው ይሄ ያለ ዓለም ላይ ያለ አሰራር ስለሆነ እና ዋጋ እውነት ለመናገር የዛሬ 10 ዓመት የዛሬ 15 ዓመት የነበረ እና አሁን ያለው ዋጋ በህይወት እንኳን የሌሉት እንደነ እስክንድር በጎሲያን እንኳን የነሱ ስራ አሁን ለጨረታ እንኳን ለንደን ሲወጣ $100,000 በላይ ሁሉ ተሸጧል። ነባ ሶ ሪሊ አሁን ያለው ጥሩ ጊዜ ነው። ውጭ የሚሳተፉ አርቲስቶች በተለይ ጥሩ ነው ነው ምለው።
አንድ የመጨረሻ ጥያቄ፣ የኢትዮጵያዊ ስነ ጥበብ ወይንም ስዕል ጉዳይ ሲነሳ በተደጋጋሚ የሚጠሩ ስሞች አሉ። የዓለም ሎሬት ሜትር አፈወርቅ ተክሌ፣ እስክንድር ቦጎሲያን፣ ገብረ ክርስቶስ ደስታ እያልን መዘርዘር እንችላለን። ስለ መጪው ትውልድ ትንሽ እናውራ። በእንቅስቃሴ ውስጥ ስትመለከት ተስፋ የሚጣልበት አይነት ነው ወይ? እንደነዚህ ስማቸውን ሁሌ እንደምናነሳቸው ሰዓሊያን የሚጠሩ ዝናቸው ከፍ የሚል ወጣቶች ይመጣሉ የሚል ተስፋ አስተላልፈው ወይ?
እኔ በሱ ምንም አልጠራጠርም፣ ምክንያቱም በቂ የሆኑ አርቲስቶች አሉ። ዛሬ ኢትዮጵያ ያፈራቻቸው አሁን የጠራቸው ሶስቱ እነዚያን ጋፋ አርቲስቶች አሁን እንኳን ነው ስራቸው ካረፉ በኋላ እንኳን የሚሸጥበት ዋጋ አልፎ የሚሸጡ ወጣት ኢትዮጵያ አርቲስቶች አሉ። ሶ ያም ያሳየው ገባ ተቀባይነት ያገኘ ነው ያለም የአርት ገበያ አሁን ገባ ፎከስ በጣም አፍሪካ ላይና የአፍሪካን አርቲስቶች ላይ አተኩሯል። ለምን የአፍሪካ ቋንቋ አራት ሀገር በላይ ነው ገባ እያንዳንዱ ሀገር ስንት ብሔር አለው ስንት ነገር ያፈራልና በኢትዮጵያ በኩል ካየሁ ብዙ ከኛም ጋር የሚሰሩ ከኛም ጋር የማይሰሩ የሚገርሙ ወጣቶች አፍርታለች ኢትዮጵያ። የኢትዮጵያ ችግሯ እኔ ሁሌም ብለው አርቲስት አይደለም ገባ ስሟን ሊያስጠሩላት የሚችሉ ማት የተፈጠሩ አርቲስቶች አሉ። በቃት ያላቸው እውቀት ያላቸው ትምህርት ያላቸው ችግሩ ገባ አሁን ኢትዮጵያ በእኛ በኩል ልክ እንደኛ የሚሰራ 3 4 5 ጋለሪዎች አሁን አዲስ አበባ ይቋቋሙና እነዚህ ጋለሪዎች ገባ ከኛ ጋር የማይሰሩ ሌሎች አቅም ያላቸው እነሱ ሁሉ ቢያሳትፉ ደግሞ ተመልከት የትናይት መድረስ እንደምንችል። ግን አሁን በቃ ትንሽ እኔ መንግስትን ክሪቲስ አይለባረግ አይደለም ግን መመቻቸት ያለበት ነገር አለ። ይሄ ገና ዳዴ የሚል ሴክተር ነው ገባ ገና ከመሬት ላይ መነሳት የሚሞክር ነው እና አንተ ገና ዳዴ የሚልሽ የኮሮኮብኮ የትባይደርስ ገባ ሶ ኢንካሬጅመንት ይፈልጋል ኢንሴንቲቭ ይፈልጋል ምን እናድርግ እኛ ቱሪስት እዚህ ሀገር እንዲመጣ ይፈልጋል። አንድ ቱሪስት መጥቶ $10,000 $10,000 $15,000 ገዝቶ ቢሄድ ገባ አርቲስቱ ብቻ አይደለም ጋለሪው ብቻ አይደለም ሀገሪቷ ተጠቃሚ ነች ገባ። እነዚህ ደግሞ አራት አምስት ጋለሪ አሁን እንደኛ እዚህ ቢኖር ምንድን ነው የሚሆነው? አሃ አዲስ አበባ አንድ እንቅስቃሴ አለ ብሎ ነው ይሄ በተለይ ቶሎ ሄዶ ቀድሞ ከሰው ሁሉ ቀድሞ አይቶ መግዛት የሚፈልገው ምንም ፕሮሞሽን አይፈልግም። አያ ስንታት እንቅስቃሴ አለ አዲስ አበባ በሮ ነው ከሰው በፊት መምጣት የሚፈልገው። ለምን ጥሩ ነገር ወለስ ለመናገር በርካሽ ገዝተው ስለሚሄድ ነው ገባ እኛ ይሄንን እናቃለን። ስለዚህ እዚህ ነው መሬት ላይ መሰራት ያለበት ትንሽ የጎደለው እንጂ ኢትዮጵያ በጣም ብዙ ወደፊት ታያለ 5 አመት 10 አመት ውስጥ ስም የሚያስጠሩ አርቲስቶች አለ ምንም በዛ በኩል ችግር የለም።
እጅግ በጣም አመሰግናለሁ አቶ መሳሄል ልዑል ከአዲስ ፋይን አርት መስራቾች መካከል አንዱ ነህ። ስለ ኢትዮጵያን ስነ ጥበብ ግብይትና የዓለም ድርሻ እንዲሁም ተያያዥ ጉዳዮች ስለአወጋህን ስለነገርከን በእጅጉ አመሰግናለሁ። መልካም ቀን ይሁንልህ።
እኔም በጣም አመሰግናለሁ በራሴና በራኬብ ስሜ እና የለንደን ቲማችን በተለይ እነሱ የሚሰሩት ስራ አሁን በጣም የሚደነቅ ነው። በእኛ በኩል ይህንን አለመጠየቅ ስላዘጋጀ ለእነሱም በራሴም ስም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።